ኤፍኤም የሚያስተላልፈውን ዝግጅት አሁን ጀመረ። አዘጋጅ መላኩ ጸጋዬ። አድማጮቻችን እንደምን አደራችሁ? ዛሬ መስከረም 15 ቀን 2003 ዓመተ ምህረት ነው። የዕለቱ ዜናን እስከምጀምር ድረስ እስኪ አንድ የመሸጋገሪያ ዜና የመሸጋገሪያ ሙዚቃ ላሰማችሁ። ሻድማጮቻችን እንደምን አደራችሁ? በድጋሚ ከዚህ ቀጥሎ ዜናውን አሰማችኋለሁ። ዜናውን የማሰማችሁ መላኩ ጸጋዬ ነኝ። በመጪው ማክሰኞ ተከብሮ የሚውለውን የመስቀል በዓል በቫንኩቨር ከተማ የሚገኙ ሁለቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዛሬው ዕለትና በትናንትናው ዕለት አስባቸው ውለዋል፣ አስበውም ይውላሉ። በኢትዮጵያ ኦርቶዶክስ ቤተክርስቲያን የቅድስት ማርያም በቫንኩቨር በትሮትሌክ የደምራ በዓሉን በትናንትናው ዕለት ከቀኑ 4 ሰዓት ጀምሮ በደመቀ ስነ ስርዓት የተከናወነ ሲሆን የሆሃት ቅድስት ማርያም ቤተክርስቲያን ደግሞ በተመሳሳይ ቦታ በዛሬው ዕለት የመስቀል በዓል አቸውን አክብረው ይውላሉ። የመስቀል በዓል በኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታዮች ዘንድ በየዓመቱ የሚከበረው መስከረም 17 ሲሆን ዕለቱ በዋናነት የሚታሰበበትም የጌታ መስቀል ተፈልጎ የተገኘበትን ለማስታወስ ነው። የኢትዮጵያን የመስቀል በዓላቸውን በሚያከብሩበት በሰሞኑ በዓል ላይ ደግሞ እንደዚሁ የእንግሊዝ አገር ውስጥ ቄስ ሪቨን ጆን ማክሊክ የሚባሉ እንግሊዛዊ የእንግሊዝ ወራሪ ሰራዊት በመቅደላ ዘርፈው የወሰዱትን ታቦት ወደ ኢትዮጵያ እንዲመለስ ከፍተኛ ዘመቻ ሲያደርጉ መሰንበታቸውን የደረሰን ዜና ያመለክታል። በሄነሪ ቪያ ሌዲ ጸሎት ቤት የሚገኘው ጽላት በ1870 እንደተወሰደ የሚገለጽ ሲሆን ይህ ቅርስ ለባለቤቱ የኢትዮጵያ ሕዝብ እንዲመለስ እየጠየቁም ናቸው። ሪቨረንድ ጆን ለኦብዘርቨር ጋዜጣ በሰጡት ቃለ ምልልስ ይህ አጸያፊ ዘረፋ ነው፣ በፍጹም ተቀባይነት የሌለው አላግባብ የተወሰደው ቅዱስ ንብረት መመለስ አለበት። ታቦቱ በጣም ቅዱስ በመሆኑ ከተቀደሰበት ቦታ ተወስዶ አል ስለዚህ ከውጭ ሀገር ወደ ትውልድ ቦታው ሊመለስ ይገባል የሚል አስተያየት መስጠታቸውንም ያመለክታል። ለንደን ዌስትሚኒስተር ህዝብ በብዛት የሚጎበኘው ቦታ ሲሆን ይህንኑ ታቦት ለዚህ ቦታ ማቅረብ 35 ሚሊዮን የኦርቶዶክስ ተከታይ ኢትዮጵያውያንን ማዋረድ መስደብም ጭምር ነው ይላሉ። ሪቨረንድ ጨምረውም አንዱ ቤተ ክርስቲያን ሌላውን ቤተ ክርስቲያን ወይም የሌላውን ወስዶ አልመልስም ማለት ውርደት ነው፣ ሃይማኖትም ሳይሆን ቅጥፈት ሌብነትም ጭምር ነው ሲሉ በከፍተኛ ደረጃ ተግሳጽ የተመላበት አስተያየታቸውንም ሰጥተዋል። ቄሱ በ1980ዎቹ ዓመተ ምህረት ኢትዮጵያ ውስጥ በሚሽነሪነት የሰሩ ሲሆን ከዛሬ 8 ዓመት በፊት በኤደንበርግ ቄሱ ነው በማገልገል ላይ በነበሩበት ወቅት ከዚሁ ከተወሰዱት ታቦቶች መካከል አንዱን ወደ ኢትዮጵያ እንዲመለስ ማድረጋቸውንም ታይዞ የደረሰን ዜና ያመለክታል። ሁሉም የኢትዮጵያ አድባራት ታቦት ያላቸው ሲሆን ታቦቱ ከእንጨት ወይንም ከአለት ተጠርቦ የሚሰራ በማዕከላዊ ግምት ከ7 እስከ 5 ኢንች ስፋትና ቁመት ሲኖረው ቅርጹም ገበታ መሰል ነው ይላል ይኸው መግለጫ። በቅዱሳን ስም የሚሰየመው ሕይወት ታቦት ጨምረው ሲያብራሩ በኢትዮጵያ ውስጥ እጅግ በጣም የተከበረ እጅግ በጣም በሃይማኖቱ ዘንድ የሚመለክበት ነው ይላሉ። እንግሊዛዊ ቄስ መቅደላን በወረሩበት የእንግሊዝ ሰራዊት ወቅት ቢያንስ 15 ታቦቶችን መዝረፋቸውን ይገልጹና በሌተና ጀነራል ሰር ሮበርት ናፒየር አዝማችነት አጼ ቴዎድሮስ ከመቱ በኋላ በ15 ግመሎች በ200 በቅሎች ከመቅደላ የተዘረፈ በርካታ የኢትዮጵያ ቅርስ ወደ እንግሊዝ ሀገር ሂዶ ለበርካታ ሙዚየሞች መከፋፈሉንም ያስረዳሉ። በዚህ መሰረት ይላሉ የተዘረፉት ንብረቶች ዋይልድ ስቶር ካትል የሚገኘው የሮያል ላይብራሪ፣ የብሪቲሽ ሙዚየምና በ ቪክቶሪያ አልበርት ሙዚየም መከፋፈላቸውን በዝርዝሩም በዚህ ረገድም 13 ጽላቶች የሚገኙት በብሪቲሽ ሙዚየም መጋዘን ውስጥ መሆኑንም በሐፍረት መልክ ነው የሚገልጸው ይላሉ። ይህ የተቀደሰ ንብረት በዚያ መልክ መቀመጥ የለበትም ባይናቸው። ሪቨራር ጆን ማክሊም ጥላቶቹ እንዲመለሱ በሚስጥር ጥረት ሲያደርጉ መቆየታቸውን የገለጸው ዘገባ በመጨረሻ ሚስጥራዊ ጥረታቸው ውጤት አልማግኘቱና የዌስት ሚኒስተር አቤይ ዲን የደረሳቸው ማስታወሻ ይህንን ተስፋቸውን ያጨለመ መሆኑንም መግለጫው ጨምሮ ያመለክታል። በዚሁ ማስታወሻ መሰረት ለሳቸው ተጻፉት ይላል ታቦቶቹ አይመለሱም የሚል አንደምታ ያለው ነው ይላሉ። ለጆን የተጻፈው ማስታወሻ እንዲህ ይላል ቀጣዩ የመመለስ ለውጥ ያለው ቀጣዩ ጉዳይ የመመለስ ለውጥ ያለው አይመስለኝም። ይህ እንደሚያስከፋው ይገባኛል ግን አዝናለሁ ይላል። በቀጥታ የኖቱን እንግሊዘኛ ልትቀሰው He received a note from the dean office of the note stated I don't think there will be any further development. I am sorry that this comes as a disappointment ይላል። ይህም ሆኖ ያባይ ቃል አቀባይ እንደሚሉት በጽላቶቹን አንመልስም አላልንም ባይናቸው። እሳቸው የሚሉት እኛ የምንለው ይላል የእሳቸው መግለጫ በበኩሉ እኛ የምንለው የአባይት የቴክኒክ የታቦቶቹ የቴክኒክ ኮሚሽን የሚፈልገው ታቦቶቹ ከቦታ ቦታ ሲንቀሳቀሱ ብልሽት እንዳይደርስባቸው ምክር ነው የለገስ ነው ባይናቸው። ያም ሆነ ይህ ቄሱ ይህ ምክር ሳይሆን አንሰጥም የሚል አንደምታ ያለው ነው የሚል ድምዳሜ አስፍረዋል። ከመቅደላ ከተዘረፉት የኢትዮጵያ ቅርሶች እንዲመለሱ በፕሮፌሰር ሪቻርድ ፓንክረስት የሚመራ ቡድን ከፍተኛ ዘመቻ ማድረጉም በዚሁ ጋር ተያይዞ ተገልጿል። ደቡባዊ ለንደን የሚገኘው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቄስ ገብረ ጊዮርጊስ በበኩላቸው በሰጡት አስተያየት ይላል ኦብዘርቨር ጨምሮ ታቦቱ ለዌስተር ሚኒስተር አቤይ የሚሰጠው ነገር የለም። የኛ ነው። የምንገለገልበትም እኛ ነን። ንብረቱም የኛ ነው። የነሱ አይደለም። እነርሱም አይፈልጉትም አይጠቀሙበትም። ይህንን በሚገባ ያውቁታል። ስለዚህ ሊመልሱልን ይገባል ይላል መግለጫቸውን ጨምሮ ባሰፈረው ሀተታ። ቀጣዩ ዜና ደግሞ ወደ ሌሎች ዜናዎች የሚያመራ ነው። የዚህ ጉዳይ ሰፋ ያለ በመሆኑ ነው። ተቀማጭነቱ ቶሮንቶ የሆነው አላና ፖታሽ ኮርፖሬሽን ኢትዮጵያ ውስጥ በአፋር ክልል የፖታሽ ማዕድን የማውጣት ተግባር በመጪው 3 ዓመታት ውስጥ እንደሚጀምር የድርጅቱ ምክትል ፕሬዚዳንት አቶ ነጃብ አባቢያ ባለፈው ሳምንት አስታወቁ። በዳሎል ዝቅተኛ ቦታ የሚደረገው የፖታሽ ማዕድን ፍለጋ ተግባር እጅግ በጣም አመርቂ ውጤት ማሳየቱን የተናገሩት አቶ ነጃብ በ150 ስኩዌር ኪሎ ሜትር ላይ 1 ሚሊዮን ቶን ወይንም 1 ቢሊዮን ቶን ወይንም 10 ቢሊዮን ኩንታል ፖታሽ ለማምረት የሚያስችል መሆኑን ተናግረዋል። የፖታሽ ማዕድን በኢትዮጵያ ውስጥ መቆፈር ከሌሎች ሀገራት ጋር ሲወዳደር በጣም ርካሽና ጥረቱም የማያደክም መሆኑን ሲገልጹ ለዚህም ዋናው ምክንያት ይላሉ ፖታሽ ኢትዮጵያ ውስጥ ከ100 ሜትር ጥልቀት በኋላ በሚገባ ተንጣሎ የሚገኝ ንብረት በመሆኑ የመቆፈር ጉድጓድ ጥልቀት የመውሰድ ችግር አያጋጥመንም ይላሉ። ይህንን ከሌሎች ሀገሮች ጋር አነጻጽረው ሲያስረዱም በብራዚልና በካናዳ ይላሉ አቶ ነጃብ በብራዚል እና ካናዳ የፖታሽ ፍለጋ ሲያነጣጥሩት በሁለቱ ሀገራት ማዕድኑን ለማግኘት ቢያንስ ቢያንስ 1000 ሜትር ጥልቀት መቆፈር ግድ መሆኑን ተናግረዋል። የፖታሽ ማዕድን ለአትክልት ምግብነት የሚያገለግል ወይም ለእጽዋት ምግብነት የሚያገለግል ፖታሲየም የሚባል ማዕድን መያዙንም ጨምረው አብራርተዋል። በዚሁ የፖታሽ ማዕድን ፍለጋ BHB ቢልተን የተባለ የህንድ ኩባንያ እና እንግሊዛዊ GNB አፍሪካ ሪሶርስ ኃላፊነቱ የግል ድርጅትም በተመሳሳይ ሁኔታ የፖታሽ ማዕድን ፍለጋውን በአፋር እያከናወኑ እንደሚገኙ ገልጻል። የማዕድን ሚኒስትሩ አቶ አለማየሁ ተገኑ መግለጫውንም ከዚሁ ጋር አያይዘው ለብሎምበርግ አጠናክረውታል ይላል የደረሰን ዘገባ። ለ50 ዓመታት የሚዛቀው ይኸው ፖታሽ ምርት ኢትዮጵያ 30% ተጠቃሚ ብቻ ትሆናለች ይላል የደረሰን የግርጌ ማስታወሻ ጨምሮ። የትንዳሆ ስኳር ልማት የጎርፍ አደጋ ደረሰበት። በአፋር ክልል በዳፍቲና አሳይታ ክልል የሚገኘው የትንዳሆ ስኳር ልማት ግድቡን ሰብሮ በገባ ጎርፍ ከፍተኛ ጉዳት የደረሰበት መሆኑን ሪፖርተር ከአዲስ አበባ የአይን ምስክሮችን ጠቅሶ ዘግቧል። እንደ ዜና ምንጩ ከሆነ ወደ ሸንኮራ አገዳው የሚወስደው ግድብ 1, 2, and 3 እርከኖች በውሃ ግፊት የተነሳ በመፈንዳታቸው ውሃው ወደ እርሻ ውስጥ ለመግባት ችሏል ይላል። ከግድቡ ወደ እርሻ ልማቱ የተነጠፈው 23 ኪሎ ሜትር ዝመት ያለው የውሃ ማዕድን የውሃ ማስተላለፊያ ቱቦ ይላል ይቅርታ ከጥቅም ውጪ መሆኑ ሲገለጽ ግድቡ ሲሰራ የውሃ መተንፈሻ ዘዴ ያልተደረገለት በመሆኑ ለግድቡ በውሃ ግፊት መበላሸት ዋና ምክንያት ነው ይላል ይኸው መግለጫ ጨምሮ። ይኸው የልማት ተቋም ሲገነባ ማስተንፈሻ ዘዴ ባለመሰራቱ የተነሳ ስህተቱ ታውቆ ለመስራት እቃዎቹ ተገዝተው ከአንድ ዓመት በላይ በመጋዘን ተቆልፎባቸው ሁለቱ ድርጅቶች ይላሉ ማለትም የማዕድን የውሃና ማዕድን ሚኒስቴር እንዲሁም ደግሞ ሌላ አንድ ድርጅት እየተወራከቡበት አስቀምጠውታል ይላል። ግድቡን የሰራው የውሃ ሀብት ልማት ሚኒስቴር ይላል ይኸው የሪፖርተር ጋዜጣ ግድቡን የሰራው የውሃ ሀብት ልማት ሚኒስቴር ከቻይና ጋራ በመተባበር ሲሆን ቁጥጥሩን ይመራ የነበረው የውሃ ዲዛይን እና ቁጥጥር ኢንተርፕራይዝ ሲሆኑ የማስተንፈሻ ግድቡን ለመስራት እርስ በርሳቸው ሲፎካከሩ ይኸው አንድ ዓመት ድረስ ፈጀ ይህ አይነት ችግርም ሊከሰቻል ይላል። ለሸንኮራ አገዳ ማልሚያ ከተያዘው የእርሻ መሬት 60 ሺህ ሄክታር በላይ ውሃ የሞላበት ሲሆን ከዚህ ውስጥ 12 ሺህ መሬት ለምቶ የተዘጋጀ ነበረ። የልማት መስሪያ ቤቱ በዚህ ወርፍ የተነሳ ከ100 ሚሊዮን ብር በላይ ኪሳራ እንደደረሰበትም ይነገራል። የዚሁኑ የጎርፍ ጉዳት አስመልክቶ የውሃ ሀብት ልማት ሚኒስቴር የመገናኛ ኃላፊ ብርሃኑ ቶልቻ እንደገለጹት ደግሞ በሰሜንና ደቡብ ወሎ እንዲሁም በአዋሽ ሸለቆ ከነሐሴ አጋማሽ ጀምሮ ኃይለኛ ዝናብ በመጣሉ የተነሳ የሎጊያ ወንዝ ሞልቶ ከመጠን በላይ በመፍሰሱ ይህንን ጉዳት ማድረሱን ይናገራሉ። ስለደረሰው አጠቃላይ ጉዳት ግን ባለሙያዎች አጥንተው እስከሚያቀርቡት ድረስ ዝርዝር መግለጫ ለመስጠት አልፈለጉም። በመጨረሻም ስፖርት። ጀርመን በርሊን ከተማ በተደረገ የሴቶች የማራቶን ውድድር አበሩ ከበደና ብዙነሽ በቀለ ቅርታ በጣም አንደኛና ሁለተኛ ሲወጡ የጃፓኗ ተወዳዳሪ ቶሞ ማሪማቶ ሶስተኛ ወጣለች። በሴቶች ማራቶን አንደኛ በመውጣት ያሸነፈችው አበሩ 42 ኪሎ ሜትሩን 2 ሰዓት ከ23 58 ሴኮንድ የፈጀባት ሲሆን በወንዶች ደግሞ ብዙ ወርቁ ሶስተኛ፣ የማነ ጸጋዬ አራተኛ ወጥተዋል። አንደኛና ሁለተኛ ደረጃን በመውጣት ያሸናፊነቱን ቦታ የያዙት ሁለቱ ሯጮች የኬንያ ተወላጆች ናቸው። አድማጮቻችን ይህ የምትከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው። አሁን ወደ ዘፈን ልሰዳችሁ።
Oh,
አድማጮቻችን ከአንድ ሁለት ማስታወቂያዎች በኋላ ሌላውን ቀጣይ ፕሮግራሜን እቀጥላለሁ። በአጋጣሚ ዘጌት ብዬ በመምጣት የተነሳ ትንሽ ተቻኩዬ ፕሮግራሜን አላስተዋወቅኩም። በዚህ መሰረት ቀሪ ፕሮግራሞቼ ያው ዜናውን አዳምጣችኋል። አንድ ሁለት ማስታወቂያዎች ይኖሩኛል። ከዚያ ቀጥሎ ደግሞ ጋዜጠኛ ወሰን ሰገድ ገብረ ኪዳን የጠፋው ልጅ በሚል ስለ ተስፋዬ የጻፈው አስተያየት አለ። እሱን በሚመለከትም እንደዚሁ ይዤላችሁ ቀርባለሁ። ከዛም ደግሞ በየነ ሞገስ አንድ ሴት ደራሲ የጻፈችውን መጽሐፍ በሚመለከት የሰጠው አስተያየት አለ። እሱን በእውነቱ ሴቶቻችን አበረታች ስለሆነ እሱን ደግሞ ይዤላችሁ ቀርባለሁ ማለት ነው። ከዛ ከዚህ ከማስታወቂያዎቹ ቀጥሎ ቀደም ሲል ያዳመጣችሁት በከፊል ሳይሆን በትንሹ የቴዲ አፍሮ ሙዚቃ ይዤላችሁ ቀርባለሁኝ። እንግዲህ እንዳልኩት በቅደም ተከተል ፕሮግራሞችን ቀጥላለሁ። አሁን ወደ ማስታወቂያው እንሂድ። አድማጮቻችን ከአንድ ማስታወቂያ በኋላ ደግሞ ወደ ቀጣዩ ዘፈን እንሸጋገራለን ማለት ነው።
This boy and girl coming home from school look quite content with life. And why not? They're looking forward to an important date, dinner at home with the family. What's the matter? Doesn't that sound exciting to you?
Luckily, UPC students have lots of on-campus dining options. World-famous blue chip cookies. Located on the main concourse of the sub, blue chip features yummy baked goods and cookies made in-house. Blue chip opens at 7 a.m. to serve all your early morning latte needs and has proudly served certified fair trade organic coffee since 2004. This business is owned and operated by the AMS, your student society.
አጨቻችን አሁን ደግሞ ሌላውን ማስተዋቂያን ይጃችሁልን። የዛሬ የመጀመሪያው ማስተዋቂያ ከዛሬ በዓል ጋር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሆህተ ሰማይ ቅድስት ማርያም ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኒውስ ዌስት ሚኒስቴር የምትገኘው ሆህተ ሰማይ ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመስቀልን በዓል በተለመደ ቦታ ትሮት ሌክ ዛሬ ሴፕቴምበር 26 2000 ከሰዓት ከ3 ሰዓት ጀምሮ የደመራ በዓል ታከብራለች። በዚሁ የመስቀል በዓል በተመለከተ እንድትገኙለት ተጋብታችኋል። ከዚሁ ጋራ የደመራ በዓሉ እንዳለቀ ደግሞ በቤተ ክርስቲያኗ የራትና የተለያዩ የመርሃ ግብሮች ታቀርባለች ይላል። በዚሁ በ3250 ኮመርሻል ድራይቭ ቫንኩቨር ነው። ለአዋቂዎች መግቢያው 25 ብር፣ ለልጆች ደግሞ 5 ብር ነው። ስለዚህ ተገኝታችሁ እንድትሳተፉ ጥሪ ቀርቧል። ይኸው ቤተ ክርስቲያን አሁንም የስፖንሰርሺፕ ፕሮግራም ጀምረናል ይላል። በዚሁ መሰረት የስፖንሰርሺፕ ለማድረግ የምትፈልጉ የተለያዩ ሀገሮች የሚገኙ ስደተኞችን ከተፈለገ ለስፖንሰርሺፕ ለማድረግ ቤተ ክርስቲያኗ ፈቃድ አውጥታለች። በዚህ መሰረት ይህንን የስፖንሰርሺፕ የሚከታተሉት አቶ በላይነህ ናቸው። በ604-435-0773 ብትደውሉላቸው ታገኟቸው ትችላላችሁ። ወይንም ደግሞ በላይ w@yahoo.com ብትገቡ በዚሁ መገናኘት ትችላላችሁ ማለት ነው። ስልክ ቁጥሩን እንደገና ደግመዋለሁ። አቶ በላይነ 604-435-0773 ደውላችሁ ማነጋገር ትችላላችሁ፣ ቤተሰቦቻችሁን ስፖንሰር ለማድረግ የምትፈልጉ ማለት ነው። አሁን እንዳልኩት ወደ አንድ ዘፈን ውሰዳችሁ። Oh, my God. አድማጮቻችን ቀደም ሲል የቴዲን አቀርባለሁ ብዬ ነበር በስተት ነው ዩሃ በባይን የቀረበው ከዚህ በመቀጠል ደግሞ ጋዜጠኛ ወንደወሰን ገብረ ኪዳን ተስፋዬ ይላል የጠፋው ልጅ በሚል ያዘጋጀው ሰፊ ትችት አለ እሱን አቀርብላችኋለሁ ከዛ ደግሞ እንደ ጊዜው የተለያዩ ዘፈኖች አቀርባለሁ በመቀጠል ደግሞ ጊዜው ሲፈቅድ እንዳልኩት ምርኮኛዋ በሚል ሞገስ በየነ ያዘጋጀው አስተያየት አለ እሱንም እንደዚሁ አቀርብላችኋለሁ በቅደም ተከተል ማለት ነው ተስፋዬ የጠፋው ልጅ ከወንደወሰን ገብረ ኪዳን ባለፈው ሳምንት በወጣው ራምባ ታይምስ ጋዜጣ ላይ የቀድሞ የኢሃዲግ ጋዜጠኛ ቀንደኛ ጋዜጠኛ ያሁኑ ስደተኛ ተስፋዬ ገብረአብ በመሰረቱ ስደተኛ አይደለም የሚኖረው ኤርትራ ነው እንዴት ስደተኛ እንደሚባልም አይገባኝም ለማንኛውም አስተያየቱ ይቀጥላል ተስፋዬ ገብረአብ የሞነጫጨረውን ጽሑፍ በጥሞና አነበብኩተኝ ተስፋዬ ገብረአብ ብዕር ቀስቱን ያነጣጠረው አቶ ጽዬ አብርሃ በቅርቡ ለህትመት ባቀረቡት ነጻነትና ዳኝነት በኢትዮጵያ መጽሐፍ ላይ ነበር ስለዚህ ጽሑፉን ደግሜ ለማንበብ ተገደድኩ ደገምኩትም ሆኖም ግራ ገባኝ የጽሑፉን አላማና ኢላማ መበየን አቃተኝ ፍላጎቱ አልከሰተልኝ አለ ቀድሞ አለቃው በሰያ አብርሃ መጽሐፍ ላይ የሰነዘረው ሂስ ነው እንዳልል ጽሑፉ ሂስ አልመስላለኝ ለተወለደበት ሀገር ለኢትዮጵያ ተቆርቋሪነቱን እየገለጸ ነው እንዳልል የጽሑፉ ንጭፊያ እውነተኛ ስሜቱና መሻቱን እንዳላይ ከለከለኝ በዚህም የተነሳ ጽሑፉን መሞነጫጨር ነው ልለው ተገደድኩ ተስፋዬ ገብረአብ በአውራባ ታይምስ ላይ የስዬ ምስጢሮች ብሎ ያቀረበው ጽሑፍ ከሙጭሪያ ጋር ያመሳሰልኩት አጉል የሆነ ነቀፋ ለመሰንዘርም ፈልጌ አይደለም የመተቸት አባዜም ተጠናውቶኝም አይደለም ሌላ የተለየ ፍላጎትም የለኝም ሊኖረኝም አይችልም ተስፋዬ ገብረአብ በፎቶ እንጂ በአካል አላውቀውም በሚጽፋቸው ጽሑፎች ግን በደንብ አውቀዋለሁ ጽሑፎቹን አድናቂ ነኝ ተስፋዬ መጻፍ ይችላል በቃላት መሳል ይችላል ብለው ይቀለኛል ያጻጻፍ ዘዴው ይማርከኛል የሐሳብ አወራረዱ መንፈሴን ይዞት ይነግዳል ጽሑፎችን ሳነብ አጠገቤ ቁጭ ብሎ የሚያወራኝ ይመስለኛል በዚህ የጽሑፍ ችሎታው የተነሳ አድናቂው ነኝ በጽዬ አብርሃ መጽሐፍ ትችት ስንዘራው ላይ ግን ጭቦ ሰራ በስዬ መጽሐፍ ላይ ብቻ አይደለም በሀገር ኢትዮጵያ ላይ ጭቦ ለመስራት ታጥቆ የተነሳ መሰለኝ ስለዚህ ብሬን ለማንሳት ተገደድኩ ይሄን የቀድሞ የኢሃዲግ ታጋዮች ጫካ በነበሩ ወቅቶት ከጻፏቸው ግጥሞች መካከል ምን በየልና አገረው የሚለው ግጥም ታወሰኝ ታዲያማ ይላል ጻፊው እኔ እናንተ ደግሞ ስልጣን በቃን ብለው አይደለም ጠይቀው መጽሐፍ አውጥተው በቲቪ ተናግረው በራዲዮ ቀርበው ታሪክ አዋቂዎች ምስክሮች ሆነው ዛሬም እንደ ድሮው ነግደው አትርፈው እነሱ ተናግረው እኛን ሰሚ አድርገው ከዚያ ባህር ማዶ ፈረንጅ አገር ናቸው ተስፋዬ ገብረአብ እዚያው ባህር ማዶ ሆኖ ታሪክ አዋቂነቱ ሊነግረን ስለፈለገ መሰለኝ ግጥም ትዝ ያሰኘኝ የሆነ ሆኖ የስዬ ምስጢሮች በሚል የጻፈው ጽሑፍ አልዋጥልኝ አለ የብሩ ቀስ ማነጣጠሪያው ምክንያት አጠራጠረኝ ለዚህም አባባሌ ደግሞ በቂ ከበቂ በላይ የሆነ ምክንያት አለኝ ምክንያቶችም እነሆ ምክንያት አንድ ቀደም ሲል ተስፋዬ ገብረአብ የስዬ ምስጢሮች በሚል ርዕስ ያስነበበን ጽሑፍ ትችት አልመስልሃለኝ ብያለሁ አሁንም እደግመዋለሁ ትችት አይመስልም የትችት መሰረት አንድን የሥነ ጽሑፍ ሥራ ጠንካራና ደካማ ጎን በእኩል ዓይን መመንዘር ነው ይህ እውነት መሆኑ ተስፋዬ ራሱ በጽሑፍ መሃል ነግሮናል መናገርና መተግበር ግን የተለየ ሆኖ ነው ያገኘሁት የተናገሩትን ለመተግበር የህልና ነጻነት ብቃት የሚያስፈልግ ይመስለኛል የተስፋዬ ገብረአብ ይህን ነቅ አያጣውም ያጠዋል ብዬም አልገምትም ለተለየ ዓላማው ሲል ግን ሆነ ብሎ ካልተው በቀር ትችት ቀናነትን ይጠይቃል ራስን ነጻ ማድረግ ይጠይቃል ሰውየውና ስራውን ለይቶ ማየት ይጠይቃል ቀናነት መነሻ ያላደረገ ትችት ርባና ቢስ ሆኖ ይቀራል። ተስፋዬ ገብረአብ የሲየ ሚስጥሮች ባለው ትችት ከተባለ ከጅምሩ ቀናነትን ይዞ እንዳልተነሳ የጽፉ የመጀመሪያ ሁለት አንቀጾች ውስጥ ብቻ ያሰፈራቸውን ሐሳብ ማንበብ ይበቃል። እጠቅሰዋለሁ ይላል። ጽያ አብርሃ የጻፈውን ጽሑፍ አነበብኩት። ሲየ ላይ አልፈረድኩበትም። ከነበረበት የስልጣን ደረጃ ጋር የሚመጣጠን የማንበብ ልምድ እንደሌለው ግን በድጋሜ አረጋግጫለሁ። የአናቱ የተፈጥሮ እብሪቱ ሲታከልበት ማንኛውም የተጠረዘ ነገር ሁሉ መጽሐፍ ሊሆን የሚችል ቢመስለው አያስደንቀኝም ሲል ሊሰብከን ይሞክራል። ሰረዝ የኔ ነው። ማንም ሰው ስለምንም ጉዳይ መስበክ ይችላል። የተሰበከ ሰው ሁሉ የተሰበከውን ጉዳይ አምኖ ይቀበላል ብሎ መገመት ግን የዋህነት ነው፣ ራስንም አለማወቅ ነው። እግድ ነው። ጽየ አብርሃና ተስፋዬ ገብረአብ ከኛ በላይ በደንብ ይተዋወቃሉ። በአንድ ዓላማ ስር የተሰባሰቡ ጉዶች ነበሩ፣ አለቃና ምንዝርም ነበሩ። ጽሑፉ ግን በአለቃና በምንዝርነት ላይ አይመካኝም። ጽሑፉ በቀደምት ቁርሾና ጸብ ላይ አይመሰረትም። ቅርታ ሊመሰረትም አይገባም። ለህሊና አብርሃም ከመስጠት ይልቅ ያጨልማል። የተስፋዬ የጸለምተኝነት ችግርም ከዚሁ የመነጨ ይመስለኛል። ምክንያት ሁለት ተስፋዬ የሲየ አብርሃም መጽሐፍ መነሻ አደረግ በሚል ሰበብ ከስረ ነገሩ ርቆ ሂዶ ንችፊያውን ይቀጥላል። አቶ ሲየ አብርሃን ስለ እህታቸው ትምኒት ከጻፉት ውስጥ ጥቂት ቃላት ብቻ ቀንጭቦ ሲያበቃ ሱሪና ሸሚዝ ብቻ የነበረው የእህቱ ባል በአንድ አደር እንዴት ሚሊዮን ብር ቼክ ሊፈርም እንደበቃ አይነግረንም ይላል። ተስፋዬ ገብረአብ ይበልጥ የገረመኝ ያሳዘነኝም እዚህ ላይ ነው። ማንኛውም ጽሑፍ እንኳንስ መጽሐፍ ርዕስ የሚሰጠው የጽሑፉን ትልምና ግብ ለመወሰን ነው። ይህንን ደግሞ ተስፋዬ ገብረአብ አይስተውም። ሊስተውም የማይገባ ነው። አውቆ የተኛን ቢቀሰቅሱት አይሰማም ካልሆነ በቀር። አቶ ሲየ አብርሃ ነጻነትና ዳኝነት በኢትዮጵያ በሚል ርዕስ ነው የጻፉት። እዚህ መሰረተ ጭብጥ የመሰረተ ጭብጥ ይቅርታ፣ ይህን እንደገና አረፍተ ነገሩን እደግመዋለሁ። ተስፋዬ ገብረአብ ይበልጥ የገረመ ያሳዘነም እዚህ ላይ ነው። ማንኛውም ጽሑፍ እንኳንስ መጽሐፍ ርዕስ የሚሰጠው የጽሑፉን ትልምና ግምት ለመወሰን ነው። ይህንንም ደግሞ ተስፋዬ ገብረአብ አይስተውም። ሊስተውም የሚገባ አቆይተኛን ቢቀሰቅሱት አይሰማም ካልሆነ በስተቀር ይልና አቶ ሲየ አብርሃ ነጻነትና ዳኝነት በኢትዮጵያ በሚል ርዕስ ነው የጻፉት። እዚህ መሰረታዊ ጭብጥ ውጭ ምንም ማለት አይጠየቅባቸውም፣ አይገደዱም። ስለ እህታቸውን ባለ ሀብት፣ ንብረት፣ ጤንነት ስለሚያውቋቸው ሰዎች ሁሉ ለምን አልቀባጠሩም ብሎ መሟገት ከጤነኛ ሰው አይጠበቅም፣ ጤነኝነትም አይመስለኝም። ከዋናው ጉዳይ ውጭ ወጥቶ ለምን ይህ አልተነገረም ብሎ አጓጉል መጎንፈል ነገር ያበላሻል። ብዕር አጓጉል ሲገነፍልም እንደዚያ ነው። ወረቀት ያበላሻል፣ ህሊናንም ያበላሻል። ከጸሐፊ ጋር ይህም አይጠቅምም። ሶስት በነገራችን ላይ አቶ ሲየ አብርሃ መተቸት የለባቸውም የሚል እምነትም የለኝም። ሊተቹም ይገባል። ነጻነትና ዳኝነት በኢትዮጵያ በሚል ርዕስ ያበረከቱትንም መጽሐፍ እንከን አልባ ነው የሚል ሙግትም አልገጥምም። ከሚጢጢ እስከ ቱባ እንከን እንዳለበትም አምናለሁ። ሊተቹ ቢጠለጠሉም እንደሚገባ አውቃለሁ። አግባብነትም የሌለው ነቀፋና ትችት ግን ውሃ የሚቋጥር አይመስለኝም። ድብቅ ዓላማን ያቋተ ትችት ነው፣ የመሰሪነት ተግባር ነው። ጸሐፊው ተች ደግሞ መሰሪ መሆንም አይገባውም። ተስፋዬ ገብረአብ የሲየን መጽሐፍ መነሻ አድርጎ አንዳች ድብቅ ዓላማውን ለማሳካት ገቶ የሚሰራ ሆኖ የታየኝ በሀገር ኢትዮጵያ ላይ ጭቦ ለመስራት የማይመለስ መሆኑን ነው የገባኝ። ምን ነው ቢባል የጽሑፉ ትችት ግማሽ አካል በኢትዮ ኤርትራ ጦርነት ላይ ያተኮረ ነው። በአቶ ሲየ መጽሐፍ ውስጥ ከተጠቀሱት ንዑስ ጭብጦች መካከል የኢትዮጵያ ኤርትራ ጦርነት ጉዳይ ተስፋዬ ገብረአብን ከሁሉ በላይ ለምን እንዳብከነከነው መገመት ይቻላል። ከግምትም በላይ መሄድ ይቻላል። ለማንኛውም ከተስፋዬ ገብረአብ አጓጉል ሙግት መካከል ግን ድግግሞቹን ትተን ጥቂቱን ብቻ እንቀነጫጭም። ሰራዊታችን ወደ ኤርትራ የሚያደርገውን ግስጋሴ ቁሞ ሻቢያ ከመደምሰስ የተረፈበትን ስንክሳር ወደፊት ታሪክ ያዋጣዋል። ሰንአፌን አልፎ የሄደው ጦር እንዴት እንደተገታ እንቆቅልሽ ነው ይላል ሲል ሲየን መጽሐፍ ያጣቅሳል። ተስፋዬ ገብረአብ ጥቂት አረፍተ ነገሮችን ወረድ ብሎ ደግሞ እንዲስል ሙግቱን ይከተላል። ውጊያውን በተመለከተ ወደ ፊቲፋ የሚሆን ምንም እንቆቅልሽ የለም። ቢኖር እስካሁን የምናውቀው ነገር ነው። የሻቢያ ውጊያ ስልት በውያኔም ሆነ በደርግ በግልጽ ይታወቃል። ስለዚህ ጉዳይ መንግስቱ ኃይለ ማርያም ደጋሞ ሲናገር ተሰምቷል። በየቀኑ በሚደረግ ውጊያ ተራራ እየተነጣጠቅን ነው የኖር ነው ብሏል። ተስፋዬ ገብረአብ ሌላም ነገር ይላል። አባባሉ ዘወርዋራ ቢሆንም ድብቅ ዓላማው ግን አንድና አንድ ነው። አቶ ዝያ ብርሃ የሻቢያ ጦር ከመደምሰስ የተረፈው በኢትዮጵያ ሰራዊት ስለተሸነፈ ነው ብሎ ማመን ስላልፈለገ ነው እንቆቅልሽ ነው ብሎ የተወው ለማለት ፈልጎ ነው። የሚያሳፍረው የሚያሳዝነው ይሄ ነው። ተስፋዬ ገብረአብ እኔ የማምነውን የማስበውን በእኔ አፍና አንደበት ካልተናገርክ በሚል አይነት ስሜት የብሩን ለበቅ መምዘዙ ነው የገረመኝ። እኔ ለበላሁበት ወጭት ክብር አንተ እንደኔ ሆነህ ጩህልኝ ማለት ደግሞ ነውርና ነውረኝነትም ነው። ጭብጥ አራት ተስፋዬ ገብረአብ በበላበት ለመጮህ የማይታክት አፍ እንዳለው እናውቃለን። በኢህአዴግ ታጋይነቱ ወቅት ለዘመናት የሹምባሹሞች አፍ ሆኖ ሲጮህብን እናውቃለን። እኔ ያመንኩትን ካላመናችሁ፣ እኔ ያልኩትን ካላላችሁ እያለ ሲፎርገላብን እንደኖረ እናውቃለን። ከእድሜ በላይ የማይመጥን ስልጣን የተሸለመውንም በኢትዮጵያ ፕሬስ መምሪያ ስራ አስኪያጅነት በዚህ አፍነቱ ነው። መጨረሻም አላምር ብሎ በባሌ ሳይሆን በቦሌ ለስደት የበቃ እንጂ ተሰዶም አፍነቱን አላጣም። የሻቢያ አፍን ለመሆን በቅቷል። ኤርትራ ፈንዲሻ ነስንሳ እንደተቀበለችውም እሱ ራሱ ሳያፍር ነግሮናል። አስመራ ምድብ ገብቶ ከኢትዮ ኤርትራ ጦርነት በፊት በሁለቱ ሀገራት መካከል ሊደረጉ የነበሩ ግንኙነት ሰነዶችን ሚስጥራዊነቶችም ሳይቀር እንደፈለገው እንዲጠቀምበት የተፈቀደለት ብቸኛው ሰው ተስፋዬ ገብረአብ መሆኑን እናውቃለን። ይሄ ምን የምናውቀው ተስፋዬ ገብረአብ ነው። የሻቢያ አፍ ሆኖ የኢትዮጵያ ሰራዊት መሸነፉን ካላመን እያለ ስዬ አብርሃም ላይ የነገር ልምጩን የሚመዘው ይህ የጠፋው ልጅ ነው። እያደባ አጓጉል ንትርክ የሚገጥመው አንዳንድ ጊዜ ተስፋዬ ገብረአብ ስነ ጽሁፍ ማድባት ዝም ብሎ ሳስበው በመጽሐፉ ቅዱስ ውስጥ የተጠቀሰውም የጠፋው ልጅ ታሪክ ድቅን ይልብኛል። የቅዱስ መጽሐፍ ከቤት የጠፋው ልጅ የሚበላው ተቸግሮ ከአሳማ ጋር ምግብ ሲሻማ ይታየኛል። ከአግበስባሹ አሳማ አፍ እየተናጠቀ ነፍሱን ለማቆየት ሲባክን ይታየኛል። አሁን ተስፋዬ ገብረአብ እንደዚያ ልጅ ሆነ ይመስለኛል። የበላበትን የኢትዮጵያን ወጭ ሰብሮ በሻቢያ ወጭ ዙሪያ እየተንሰፈሰፈ ማላዘኑ ይገርመኛል፣ ደግሞም ያሳዝነኛል። ሁኖም ተስፋዬ አደርጋለሁ የቅዱስ መጽሐፍ የጠፋው ልጅ ወደ ቤቱ እንደተመለሰ ሁሉ ተስፋዬም ወደ ራሱ እንደሚመለስ ተስፋ አደርጋለሁ። ተስፋዬን ከዚሁ ተስፋ ጋር ብሰናበተው ነው የሚሻለኝ። ባለህበት ሰላም ላንተ ይሆንልህ። አበቃው። በነገራችን ላይ ጋዜጠኛ ወንደወሰን ገብረ ኪዳን ቀድሞ የሀራምቤ ጋዜጣ ዋና አዘጋጅ የነበረ ሲሆን በምርጫ 97 ተከትሎ ከቅንጅት አመራሮች ጋር ህገ መንግስቱን በመዳድ ተከሶ ከተፈቱት ጋዜጠኞች አንዱ ነው። እንግዲህ አድማጮቻችን የእሱን ትችት ሰምተናል። አሁን እስኪ ደግሞ አንድ ሙዚቃ ላሰማችሁና ወደ ሌሎች ደግሞ እንሄዳለን። አሰፋ ባተ የማትበላ ወፍ እያለ የዘፈነው ነው። አድማጮቻችን ከጣዩን ደግሞ ቀድም ያቆምኩትን ሆፕፉሊ የቴዲን ዘይና እንትን ዘፈን አሁን አሰማችኋለሁ። አድማጮቻችን ይህ የምትከታተሉት ቲሲአይቲአር 101.9 የጣና ሬዲዮ ነው። የጣና ሬዲዮ በጣም ይቅርታ አሁንም ጉሮሮ ላይት ሆነ ነገር ያስቸገረኝ ነው ጉንፋን በዚህ ምክንያት ነው 10 ጊዜ እንትምለው እና በጣም ይቅርታ አርጉልኝ። ለማንኛውም አሁን ወደ ቀጣዩ ዝግጅት ያመራለሁ። ምርኮኛው ማረከኝ በሚል በየነ ሞገስ የጻፈው አስተያየት አለ። ይህ አስተያየት ይህን ያህል የሚደነቅ የሚደረግ ሆኖ አይደለም። ነገር ግን የሴት ጋዜጠኞች ደራሲዎቻችን በአሁኑ ወቅት ብቅ ብቅ ማለት በመጀመራቸው በእውነቱ በዚህ በኩል አንባቢያን እየፈለጋችሁ እንደነዚህ አይነት መጽሐፍትን በማንበብ እነሱንም እንድታበረታቷቸው አደራ ጭምር ለማለት ያህል ነው። ጽሑፉን በእርግጥ የራሱን የቻለ ትልቅ መልእክት አለው። ከዚያም አንጻር ነው የመረጥኩት። ለማንኛውም ምርኮኛው ማረከኝ በየነ ሞገስ። በነሐሴ ወር አጋማሽ የመጽሐፍ ደንበኛ ከሆነ መደብር ሄድኩኝ። ምን አዲስ መጽሐፍ አለ አልኩተኝ። ለሚለው ጥያቄም ሁለት መጽሐፍ ሰጠኝ። ሁለቱንም ደራሲያን ስለማውቃቸው በቀጥታ ቦርሳዬ ውስጥ አስቀመጥኳቸው። ደንበኛ ሳይፈድን እነዚህን ሲያፈላልግ በመደርደሪያው ላይ የሚታኝን መቃኘት ጀምሬ ነበርና ስነ ልቦና፣ ወሲብ፣ ትርጉም፣ ሌሎችም ያነበብኳቸውና ያላነበብኳቸው መጽሐፍ አየሁኝ። ምርኮኛ የሚለው መጽሐፍ ግን ትኩረትን ሳበው። ምርኮኛ 491 ገጽ፣ 6 ክፍሎች ወይም ምዕራፎች፣ በፋርስ ኢስት ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በ2002 የታተመና ዋጋው 45 ብር የሆነ ሲሆን ደራሲዋ ቆንጅት ብርሃን ይህን መጽሐፍ በቀይ ሽብር ዘመን የህይወትና የአካል መስዋዕትነት ለከፈሉ ወጣቶች ይሁንልኝ በማለት አበርክተዋለች። ደራሲዋን አላውቃትም። ለተወሰነ ደቂቃ መጽሐፉን ተመለከትኩት። እስቲ ልሞክረው በሚል ስሜት ገባሁበት። እቤት እንደገባሁ ለመመልከት ያህል በሚል ስሜቴ የጀመርኩትን ጽሑፍ ሌሊቱን በሞላ አንብቤ ጨረስኩት። በህይወቴ ጀምሬ ሳላቋረጥ የጨረስኳቸው መጽሐፎች ሁለት ሲሆኑ ሶስተኛው ምርኮኛው መሆኑ ነው። ባለፉት ጥቂት ዓመታት ብዛት ያላቸው መጽሐፍት በአገራችን ቀርበዋል። ብዛት አንጻራዊ አባባል ሲሆን ለተወሰነ ጊዜያት መንምኖ ከነበረው የመጽሐፍት አቅርቦት ጋር በማነጻጸር የተነገረ ለመሆኑ ግንዛቤ እንዲኖር እጠይቃለሁ። ከቀረቡት መጽሐፍት አብዛኛው ደራሲያን ትኩረት ያደረጉት ለግላዊ ታሪካቸው ሲሆን የግል ታሪክ ሲጠራቀምና ሲገለጽ የአገር ታሪክ ሊሆን ስለሚችል በዚህ መልክ መታየት አለበት። ፈታውራሪ ተክለ ሐዋርያት፣ ተክለ ማርያም አውቶባዮግራፊ፣ የብላታ መርሴ ሐዘን አበበ ካየሁትና ከሰማሁት፣ የተመስገን ገብሬ የህይወቴ ጉዞ፣ ሌሎችም ለአብነት ያህል የሚጠቀሱ ናቸው። በእነዚህ ሆነ በሌሎች ደራሲያኑ ግላዊ ታሪካቸውን ያቀርቡ እንጂ አብዛኛው ያለፉበት የህይወት ውጣ ውረድ በቀጥታም ሆነ በተዘዋወር የኢትዮጵያን ታሪክ የሚዳስስ በመሆኑ የመጽሐፍቱን ጠቀሜታ የጎላ ያደርገዋል። እንዲሁም በደርግ አገዛዝ የነበረውን የታሪክ ሂደት አስመልክቶ በተለይም በወገን መካከል ይካሄድ የነበረውን አስከፊ እልቂት፣ በኮሎኔል መንግስቱ ላይ ተካሂዶ የነበረውን የመፈንቅለ መንግስት ሙከራ፣ በዚሁ የሰቆቃ ዘመን በየእስር ቤቱ የነበረውን አረመኔያዊ ድርጊት ያስነበቡን ጥቂቶች አይደሉም። እውነቱን ለመናገር ይህን ጊዜ ወርቃማ የኢትዮጵያ የመጽሐፍ ዘመን ብለው ከመስመር የወጣ አይመስለኝም። የቆንጅት ብርሃን ምርኮኛም እንዲሁ የቅርብ ታሪካችን በይበልጥ የታሪኩን ተዋናዮኝና የተጋድሏቸውን አድናቅ እንድናውቅ የሚያደርግ ነው። መጽሐፉን ለየት የሚያደርገው እስከ ዛሬ ብዙም ባልተባለለትና ባልተገለጸው የወጣቶች ማንነትና ሚና ላይ የነበረውን ሂደት መግለጹ ነው። ምርኮኛ ወጣቱን ለመጨረሻ ታጥቆ የተነሳ ከሚመስለው የደርግ አገዛዝ የህይወት የተረፉት ትላንት ማንነታቸውን የሚመለከትበት መስዋዕት ሆኖ ነው ያገኘሁት። መጽሐፉ በ1967 ዓ.ም በዘመነ ደርግ በተካሄደ የእድገት በህብረት እውቀትና የስራ ዘመቻ ፕሮግራም ይጀምራል። ሴትና ወንድ ወጣቶች በዚህ ዘመቻ ቆረጠ ስሜት ወገናቸውን ለማገልገል ከጎኑ ተሰልፈው ለእድገት በሚያደርጉት ትግል አጋርና ቤዛ ለመሆን ፍሬ ህይወት በላይሁን፣ ኤልሳና ሌሎችን ወጣቶች መሪ ተዋናይ በማድረግ ወጣቱ የነበረውን ወጣት ለወገኑ የነበረውን ተቆርቋሪነት ለዚሁ ውድ የሆነ ህይወቱን ጭምር ለመክፈል የተዘጋጀና በተግባርም የተተረጎመ መሆኑ ይተርካል። የአገር ፍቅር፣ የወጣትነት ትኩስ ስሜት፣ መተሳሰቡም ፍቅሩ የተፈራረቀ ያ ትውልድ ምን እንደሚመስል ለስዕላዊ መግለጫዎቹ ለአንባቢ ያበረክታል። በመጽሐፉ እንደተገለጸው በተለይ ማህበራዊ ህይወታቸውን በአመለካከታቸውና በሚያሳዩት ምግባር የሚያጋጥሙትን አንዳንድ ሰዎች የጊዜው ትውልድ አባል ሳይሆን አይቀርም የሚለው መላምትም ከእውነታው ብዙም እንደማይርቅ ምርኮኛ ያረጋግጣል። ከ1966 ዓ.ም እስከ ሰባዎቹ አጋማሽ የኢትዮጵያ ፖለቲካ በቅርብ የሚያውቁ በተለይም በኢትዮጵያ ህዝብ አብዮታዊ ፓርቲ የተሳተፉ ራሳቸውን ተግባራቸውን ብዙም ባልተዛነፈ መልኩ በዚህ ድንቅ መጽሐፍ ይመለከቱታል። አንዳንድ ገጸ ባህርያት ይህ እገሌ ነው፣ ይች ደግሞ እገሊት ናት በሚል ስሜት በእስር አብሯቸው የማቀቁትን፣ ካጠገባቸው እየተጠሩ የሞትን ጽዋ የተቀበሉትን እንዲያስታውሱት ትረካው ያስገድዳቸዋል። ደራሲ ቆንጅት ብርሃን በሙርከኛ አባቀረበችው ትረካ በወቅቱ የነበረውን የወላጆች በተለይም የእናቶች ተሳትፎ በእውነታው አቅርበዋለች። በየእስር ቤቱ ልጆቻቸውን ለመፈለግ ሲንከራተቱ፣ ሁለትና ሶስት የተለያዩ ቦታዎች ስንቅ ሲያቀብሉ ተኩስ ነበር በተባሉበት ቦታ የልጆቻቸውን ሬሳ ሲፈልጉ የነበረባቸውን አካላዊና ህሊናዊ ሰቆቃ ከመግለጽ ባሻገር እናቶችም የልጆቻቸውን ዓላማ በመደገፍ በተግባራዊነቱም የነበራቸውን አስተዋጽኦ ምን እንደሚመስል ተርካዋለች። ደራሲዋ በመጽሐፏ ካቀረበችው ሁኔታ ላይ ከተመረኮዘው ትረካ በተጨማሪ ገጸ ባህሪያት አሳሳሏ፣ የታሪክ ሂደቱ አጠባበቋ፣ የቋንቋ ብቃቷ የሚደነቅ ነው። በመጽሐፉ ባገኘሁት የተንቀሳቃሽ ስልክ ቁጥር ለደራሲዋ አንብቤ እንደጨረኩ ደወልኩላት። ከዚህ በፊት ትውውቅ ባይኖረንም አደዋወሌ ለሁለት ጉዳይ ነበር። በመጀመሪያ አድናቆቴን ለመግለጽ ሲሆን፣ ሁለተኛው ከዚህ በፊት ያሳተመቻቸው መጽሐፍት ርዕስ ለመጠየቅ ነበር። እንግዲህ ይህ ክስተት ነበር አግርሞት የፈጠረብኝ። ይህ የመጀመሪያ መጽሐፌ ነው የሚል መልስ ሰጠች። በእውነት ለመናገር ምርኮኛ ብዙ ልምድ ካካበተ ደራሲ የቀረበ ነው የሚመስለው። ሆኖም ካገኘሁት መልስ ከልብ ያለንና በእውነት ላይ የተመሰረተን ለመጽሐፍም ሆነ ለመናገር ማስታወሻ መያዝ አያስፈልግም የሚለውን ብሂል እንዳስታውስ አድርጎኛል። ታሪካችን ረጅም እንደመሆኑ ያለፍንበት ሂደት እንደዚሁ ሰፊና ጥልቀት ያለው ነው። የነበረውን ለሚመጣው ትውልድ በመጽሐፍ መልክ ማቆየትም በተለይም በሂደቱ ተሳታፊ ከነበሩት ማግኘት እውነታውን ለመጪው በትልቅ ድርሻ ይኖረዋል። በዚህ መሰረት ለኢትዮጵያ ወጣቶች አኩሪ የሆነው ያ ትውልድ የታሪክ አሻራ ደራሲ ቆንጅት ብርሃን ስላቀረበችው ምስጋና በድጋሚ ይድረሳት ይላል። አድማጮቼ ይህም ተከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው። የጣና ሬዲዮ የዛሬ ዝግጅቴን በዚህ አጠናቅቄያለሁ። በሚቀጥለው ሳምንት በሰላም እስከምንገናኝ ከዚህ ከሲአይቲአር 101.9 የጣና ሬዲዮ የምሰናበታችሁ መላኩ ነኝ። የሚቀጥለው ሹክሹክታ ሬዲዮ ይዞርላችሁ ይቀርባል። አዘጋጁ በእኔ በኩል በሚቀጥለው ሳምንት እስከምንገናኝ ደህና ሰንብቱ። አሁን ለሽግግር አንድ ሙዚቃ ላሰማችሁ። የተፈራ ካሳ ማን ነበር ያላንቺ Yeah.